የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ አርብ ሐምሌ 26 2011 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል።
ለውጡን የሚመራው ስብስብ ለሰብአዊ መብት ላይ ያለው አቋም አልተቀየረም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ።
ድምጾች እንዲከፈቱ የወሰነው መንግስት ነው። ድምጾች መታፈን የለባቸውም የሚል ጽኑ አቋም ያመለከተው መንግስት ነው። እስረኞች የፈታው መንግስት ነው። ጃም የሚደረጉ ሚዲያዎች የለቀቀው መንግስት ነው። ስለዚህ ድምጾች እንዲታፈኑ ፍላጎት የለም።
ዘገባ አለን። በሌላ ዘገባችን ደግሞ ቻይና ለኢትዮጵያ የሰብአዊ እርዳታ የሚውል 9000 ሜትሪክ ቶን ስንዴና ሩዝ አስቸኳይ የምግብ እርዳታ ሰጠች።
2019 እንደ ተቆጣጣሪ በወጣ የሰብአዊ ድጋፍ ስነላለ ተመለከተው በመላ ሀገራችን ለሚገኙ በድርቅ አደጋ፣ በጎርፍና እንደዚሁ በመፈናቀል ጉዳት ለደረሰባቸው ዜጎቻችን የሰብአዊ ድጋፍ እርዳታ አካል ተደርጎ የሚቀርብ ነው።
የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳን የሰማችኋቸው። በዝርዝር ዘገባው እንመለስበታለን።
ሌሎች ለምሽቱ ያሰናዳናቸው ዝግጅቶችም አሉን። ፕሮግራሙን በመምራት እኔ ጽዮን ግርማና
ኤደን ገረመው አብረናችን ቆያለን።
በቅድሚያ የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናሰማችሁ። ለዜናው ኤደን አብራችሁ ትቆያለች።
ከዜናው ጋር ተመልሼ መጥቻለሁ። የዩናይትድ ስቴትስ የበሽታዎች ቁጥጥርና የመከላከል ማዕከል ኢቦላ ቫይረስ ተጠቂዎች ወዳሉባት የኮንጎ ዲሞክራሲያዊት ሪፐብሊክ የድንበር ከተማ 12 አባላቱን ላከ። በሀገሪቱ ከተቀሰቀሰ ትላንት ሐሙስ አንድ ዓመት የሞላው የኢቦላ ወረርሽኝ እስካሁን 1800 የሚበልጡ ሰዎችን ገድሏል። በኮንጎ ሰሜን ምስራቃዊ ክፍለ ግዛት ድንበር አካባቢ ያለው ግጭት በሚያሰጋ ሁኔታ ረገብ ካለ ተጨማሪ ባለሙያዎችን እንልካለን ሲል ሲዲሲ አስታውቋል። 12ቱ የዩናይትድ ስቴትሱ የበሽታ ቁጥጥር ማዕከል አባላት ከሩዋንዳ ጋር የምታዋሰነው ዋና የመተላለፊያ ከተማ ወደ ጎማ ይጓዛሉ። ከተማዋ ሶስተኛ የኢቦላ ቫይረስ ታማሚ መገኘቱን ትላንትና አስታውቃለች። የአልቃይዳውን መስራች ኦሳማ ቢንላደን ወንድ ልጅ የሽብርተኛ መረቡ መሪነት ወራሽ እንደሆነ የሚነገረው ሀምዛ ቢንላደን ተገድሏል የሚሉ ዘገቦች ቢኖሩም የዩናይትድ ስቴትስ ባለስልጣናት የኦሳማ ቢንላደን ልጅ ባለፉት 2 ዓመታት ውስጥ በዩናይትድ ስቴትስ በታገዘ እርምጃ ተገድሏል ያለውን ዘገባ ለማረጋገጥ ፈቃደኛ ሳይሆኑ ቀርተዋል። ዓለም አቀፉ ሽብርተኛ መረብ ለዩናይትድ ስቴትስ ደህንነት አስጊነቱ አሁንም እንዳለ ነው ሲሉ የዩናይትድ ስቴትስ ባለስልጣናት እያስጠነቀቁ ናቸው። ሀምዛ ቢንላደን ቢኖርም ቢሞትም አልቃይዳ ሊናቅ አይገባም እያሉ ናቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የጸረ ሽብርተኛ እንቅስቃሴ አስተባባሪ አምባሳደር ኔታን ሴልስ በአሁኑ ወቅት እንደምንመለከተው አልቃይዳ አሁንም እንደ በፊቱ ጠንካራ ነው ማለታቸው ታውቋል። ቀጣዩም ዘገባ ከዚሁ ከአሜሪካ ነው። ዩናይትድ ስቴትስ ከቀድሞ የሶቪየት ህብረት ጋር ከተፈራረመች የባለ መካከለኛ ርቀት ኒውክሌር ኃይሎች ስምምነት በዛሬ ዕለት መውጣቷ ተገለጸ። ዩናይትድ ስቴትስ እርምጃውን የወሰደችው ሩሲያ አዳዲሶቹ ሚሳይሎቿን ለማስወገድ ፈቃደኛ አለመሆኗን ተከትሎ የራሷን በሚሳይል ተወንጫፊ ፈንጂ በማምረቷ መሆኑ ተገልጿል። የሩሲያ አድራጎት ሁሉን የሚጥስ መሆኑን የሰሜን አትላንቲክ ሀገሮች የቃል ኪዳን ድርጅት ኔቶም ተናግሯል። ሩሲያ ሚሳይሎቹን ሙሉ በሙሉ በሚረጋገጥ መልኩ ለማውደም ፈቃደኛ ሳትሆን በመቅረቷ ለውሉ መፍረስ ብቸኛ ተጠያቂ ያደርጋታል ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ተናግረዋል። አድማጮች፣ ለሰዓቱ ያዝንላቸው ዜናዎች እነዚህ ነበሩ። ከቀጣይ ጋቢና ፕሮግራሞቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ኤደን ገረመው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
ወደ መጀመሪያ መግቢያችን ላይ ወደ አስተዋወቅናችሁ ዘገባ ነው የምናልፈው። ለውጡን የሚመራው ስብስብ በሰብአዊ መብት ላይ ያለው አቋም አልተቀየረም ሲል ጠቅላይ ሚኒስትር አብይ አህመድ ሲሉ ተናገሩ። መንግስታቸው የሰኔ 15ቱን ተጠርጣሪዎች ከመያዝ ጎን ለጎን ድምጾችን ለማፈን እየሰራ ነው በሚል ከአንዳንድ ወገኖች የሚነሱ ነቀፋዎችን ድምጾች እንዲከፈት የወሰነው መንግስት ነው በማለት አጣጥለዋል። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ለጋዜጠኞች የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ አድርሶናል።
የጠቅላይ ሚኒስትር አብይ አህመድ መግለጫ የተለያዩ ወቅታዊ ጉዳዮችን ያብራሩበት በመንግስታቸው ላይ ለሚሰነዘሩ ወቀሳዎችም ምላሽ ሰጥቶበት ነው። ሰኔ 15 በባህር ዳርና በአዲስ አበባ ከተፈጸሙ ግድያዎች በኋላም የመጀመሪያው ነው የዛሬው ጋዜጣዊ መግለጫ። መንግስት የሰኔ 15ን ተጠርጣሪዎች ከመያዝ ጎን ለጎን ድምጾችን ለማፈን ይሰራል በሚል ከአንዳንድ ወገኖች የሚሰነዘሩ ትችቶችን የተመለከተው ከቀረቡላቸው ጥያቄዎች አንዱ ነው። ጠቅላይ ሚኒስትሩ ከአሜሪካ ድምጽ ለቀረበው ለዚህ ጥያቄ በሰጡት ምላሽ ትችቶቹ እውነታውን እንደማያንጸባርቁ ተናግረዋል።
ሰኔ 15 ተጠርጣሪዎች እና እሱን ተስተካክሎ ድምጾች ለማፈን እየተጠቀመበት ነው መንግስት የሚል ክሶች ይሰማሉ ተባለው ድምጾች እንዲከፈቱ የወሰነው መንግስት ነው። ድምጾች መታፈን የለባቸውም የሚል ጽኑ አቋም ያመለከተው መንግስት ነው። እስረኞች የፈታው መንግስት ነው። ጃም ይደረጉ ሚዲያዎች የለቀቀው መንግስት ነው። ስለዚህ ድምጾች እንዲታፈኑ ፍላጎት የለም። ድምጾች ቢታፈኑ ኖሮ ኢትዮጵያ ውስጥ ስልክ ያለ ሁሉ ጋዜጠኛ ባልሆነ ነበር። ድምጾች ስለማይታፈኑ ነው ሙያው ያለው ሙያው የሌለው ጋዜጠኛ ሆኖ ተንታኝ ሆኖ በሁሉም አውዶች እንዳሻው የሚናገረው። ለዚህ ማፈን ፍላጎት እንብዛም የለም።
ለውጡን እየመረ ያለው አካል ከተናንት እስከ ዛሬ ያለው አቋም ተመሳሳይ መሆኑን መጠቆሙት
ሰባይ መብት አያያዝ ጋር ተያይዞ አዲስ ነገር የለም። ሰባይ መብት አያያዝ ጋር ምንም ከነበረን አቋም የተዛነፈ የተለየ ነገር እየተካሄደ አይደለም። አሁንም ጭለማ ቤት የለም። አሁንም ጥፍር አይነቀልም። አሁንም ሰው አይገረፍም። በህግ አግባብ ይያዛል። በህግ አግባብ ይፈታል። ሰባይ መብት ላይ የጀመርነውን የዲሞክራሲ አውድ የማስፋት ነገር ከማስፋትና ከማዘመን ውጪ ወደ ኋላ የተመለሰ ነገር እና ብንፈትሸው የሚያስብል ነገር የለም።
የሰኔ 15ቱ ክስተት እጅግ አደገኛ እንደነበር ያስታወሱት ጠቅላይ ሚኒስትር አብይ አህመድ እንደ ቀላል ድርጊት ሊታይ እንደማይገባውም ተናግረዋል። የጀመርነውን የዲሞክራሲ ጉዞ ወደ ኋላ ለመመለስና መንግስት እንብዛም ያልተለማመደውን ዲሞክራሲ ጥሎ ወደ ነበረበት እንዲሄድ በር የሚከፍት በማለት ነው ያንን ክስተት የገለጹት። እንደ ቀላል ድርጊት የሚታይ አይደለም። ኢትዮጵያውያንም በዚያው ልክ መገንዘብ ይኖርባቸዋል ብለዋል። ሰኔ 15 የሆነው ነገር መክሸፍ ባይችልና በታቀደው መሰረት በርካታ ሰዎች ላይ ግድያው ቢከናወን ኖሮ ከፍተኛ መጫረስ ሊያስከትል ይችል ነበር በማለትም አክለዋል። ባጭሩ በመቀጨቱና ባለመሳካቱ ሰዎች አቅልለው ሊያዩት እንደማይገባም ነው ጠቅላይ ሚኒስትሩ ያሳሰቡት። መንግስታቸው እየወሰደ ያለው እርምጃ ግን የተመጣጠነ መሆኑን ገልጸዋል። የሚከተለውን አገር አቀፍ ምርጫ በተመለከተ ፓርቲያቸው ኢሃድግ ያዘውን አቋም ማብራርተዋል ጠቅላይ ሚኒስትሩ። ከዚህ አንጻር የኢሃድግ ስራ አስፈጻሚ ኮሚቴ ባካሄደው ስብሰባ ምርጫው ጊዜውን ጠብቆ መካሄድ እንዳለበት ከጋራ መግባባት ላይ መድረሱን አስተውሏል። ምርጫውን የማራዘምና አለማራዘም ጉዳይ በገዢው ፓርቲ ብቻ ሊወሰን እንደማይችል ግን አመልክተዋል።
ለዚህ ብለን ህገ መንግስት ወደ ማሻሻል የራስን የፓርላማ ቆይታ ወደ ማራዘም ከመንሄድ በወቅቱ ብናረግ ይሻላል የሚል ሐሳብ ኢሃድግ በጥቅሉ የነበረው ሐሳብ ልዩነት ያለን እንደ ከዚህ ቀደሙ ምርጫው ይካሄዳል ወይም አይካሄድም ብሎ ኢሃድግ አይወስንም። እንደ ፓርቲ እኛ ምርጫው በጊዜው ቢደረግ ብለን በበጀትም በድጋፍም ከምርጫ ቦርድ ጎን በመቆም ስራችን እየሰራን ነው። ለምርጫም እየተዘጋጀን ነው። ነገር ግን የተለያየ ሐሳብ ያላቸው ፓርቲዎች በምርጫ ቦርድ በጋራ በጥምር በመንገናኝበት መድረክ አጀንዳው ተይዞ ሐሳቡ ኢንተርቴን መደረግ አለበት። ያ ከሆነ ፕሮሰሱን ውጤቱንም ያሳምረዋል። ይሁን ህገ መንግስታዊ ነው መደረግ አለበት ብለን ብዙዎች ሳይቀበሉት እንዲደረግ ብንወስን ከውይይቶች ብንወስን ፕሮሰሱን ያበላሽብናል። እንቁላል ሁለት ጊዜ ልደቷ ይባላል። አንድም ዶሮ አንድም እንቁላል ስትል አሊያም ጫጩቱ ሲጣል ምርጫ ሁለት ልደት ነው ያለው። አንዱም ፕሮሰሱ ነው፣ ሁለተኛም አውትካሙ ነው። ፕሮሰስ ተበላሽቶ አውትካም ይስተካከል አይችልም። ፕሮሰሱ አሳማኝ፣ ሁሉም የሚቀበለው፣ ነፃ፣ ዴሞክራሲያዊ፣ ቢያንስ መራጩ ህዝብ የኔ ድምፅ አልተጭበረበረም ብሎ የሚያምንበት ከሆነና ከምርጫ በኋላ በምርጫ ምክንያት ሰው የማይሞት ሰው የማይቆስል ከሆነ ምርጫው ስኬታማ ዲሞክራሲን ያመጣ ያስፈልጋል። ላድርግ ብሎ ከወሰነ ህዝቡ ማድረግ ይችላል።
ጠቅላይ ሚኒስትር አብይ አህመድ በጽህፈት ቤታቸው በሰጡት መግለጫ በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎችም ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። ኪነ ጥበብ የማህበረሰብ ታሪክ የዕለት ተዕለት ህይወት ይገለጽበታል። ሰላም ኢትዮጵያ ላለፉት 17 ዓመታት በኢትዮጵያ ውስጥ የጥበብ ስራዎችን በማዘጋጀትና ከያንያንን ሲያሰለጥን የቆየ ድርጅት ነው። ባለፈው ሳምንት ይኸው ሰላም ኢትዮጵያ ውስጥ በአምስት ክልሎች በመዘዋወር በኪነ ጥበቡ ዘርፍ ላሉ ጀማሪ ከያንያን ባህል ጥርጊያውን ይከፍታል በሚል ቃል ስልጠና ሲሰጥ ቆይቷል። ኤደን ገረመው ከፕሮግራሙ አዘጋጆች፣ ተሳታፊዎችና ከአሰልጣኞቻቸው ጋር ቆይታ አድርጋለች።
ለዘመናት ሰዎች አስተሳሰባቸውን፣ የህይወት ፍልስፍናቸውን፣ አለባበሳቸውን፣ አመጋገባቸውን ከሌሎች ጋር አንድ የሚያደርጓቸውንም ሆነ የሚለዩቸውን ነገሮች በባህል ስም ይዘው ለትውልድ እያወረሱ ኖረዋል። በዚህ የውርስ ሂደት ውስጥ ታዲያ ኪነ ጥበብ ትልቁን ድርሻ ትወስዳለች። ሙዚቃ፣ ስዕል፣ ስነ ጽሁፍ፣ ውዝዋዜ እንዲሁም ሌሎች የጥበብ ዘርፎች የአንድን ማህበረሰብ መገለጫዎችን አውጥተው ያሳያሉ። ኪነ ጥበብ በዚህ ብቻ ሳትበገር እንደ ከያኒው ፍላጎትና ብቃት ማህበራዊ ችግሮችንም በሳቅ በጨዋታ እያዋዘች በማቅረብ መልእክት ታደርሳለች። ታዲያ ባለፉት ሳምንታት ሰላም ኢትዮጵያ ባህል ጥርጊያውን ይመራል ወይም ይጠርጋል በሚል ርዕስ ኪነ ጥበብ እንዴት ባህልና ማህበራዊ ችግሮችን አካታ በማዋዛት በማቅረብ ወደ መፍትሄ ታደርሳለች በሚል ከአምስት የተለያዩ ክልሎች ለተውጣጡ ጀማሪ ከያንያን ስልጠና ሰጥተው ነበር። ስለ ስልጠናው ዓላማና ሀሳብ የሰላም ኢትዮጵያ ፕሮግራም ኃላፊ አቶ ሲሳይ መንግስቴ እንዲህ ይሉናል።
ባህል ጥርጊያውን ይመራል በካልቸር የሚል የተሰጠውን ፕሮጀክት አለን። አጠቃላይ ወደ 200 የሚጠጉ ወጣቶች ሰልጥነዋል። የክልል ዋና ዋና ከተሞች ላይ መቀሌ፣ ባህርዳር፣ ሻሸመኔ፣ ናዝሬት እና አዲስ አበባ እንዲሁም ሐዋሳ ስልጠና ተሰጥቷል ማለት ነው። ሀሳቡ ምንድነው? ልጆቹን የባህል ዘርፎች ላይ በተለይ ሙዚቃን፣ ሰርከስን፣ ፊልምን እና ሚዲያ ካልቸር ጋር የሚያያዙ የሚዲያ ዘርፎች በጥበብ ስራቸው ውስጥ አስተማሪ የሆኑ ጉዳዮችን እንዴት ማስገባት ይቻላል የሚል ለምሳሌ ሴቶችን ጉዳይ ብታነሽልን ሴቶችን እንዲማሩ ሴቶች ትምህርትን በጤና በብዙ መልኩ ተሳታፊ እንዲሆኑ ማድረግ ያስፈልግ ስነ ጥበብ ብዙ ነገር ነው ሊያግዝ ይችላል ነው ስልጠና እንዲሰጡ ነው ያደረግነው።
አዲስ አበባ ላይ በስልጠና አስተግችን ተሌ ነው ምናገኘ የጠይቅያት ነበር።
ስልጠናው በጣም ጥሩ እና ስነ ጥበባት ሁሉ ስራ መነሻው ባህል እንደሆነ የፈጠራውንም ስራ ላይ ተንሰርቼ ስራዎችን እንዴት መስራት እንደምችል ያየበዎቹንም ስሰራ ደግሞ አንድ ብቻዬን ሁኜ ከቀሜታ እንዳለው ያየውበትና ትልቅ እውቀት እንገኘውበት የስልጣ ነበር።
ተሾምና እና ቀሰሙ
የአዳማ ልጆች ሜካፕ ላሉት ደራሲን ሙዚቃ ውስጥም ፊልም አንድ ላይ 30 ልጆች ነበር የአዳማ ልጆች የሰለጠን ነው። አሪፍ ጊዜ ነበር። ሰላም ላይ ስልጠን ስልጠና በተለይ ባህል ላይ ነው። ብዙ ነገሮች አግኝተናል። ባህል ላይ የምንሰራው ነገር አንድ ደራሲ ፊልም የሚጽፎ ሰው ወይም ደግሞ የሚሰራው ሰው መጀመሪያ ባህሉን ማወቅ አለበት። እኛ ከዚህ በፊት በምናውቀው ባህል ሲባል ያው ማንነትን የምንገልጽበት ብለን ነው በዚህ በአንድ የምንገልጸው። አሁን ግን ውስጥ ገብተን በብዙ አንግል አይተን ተፈጥሮና ወይም ደግሞ ባህልና ተፈጥሮ እንደ ይችላል ባህልና ደግሞ ባህል ከአንድ ባህል ጋር እንዴት ነው የሚወራረሰው የሚባል ነገር ባህል ነው ስልጠና ይወሰድ ነው።
የእነዚህ ወጣቶች አሰልጣኝ ሆነው በአምስቱም ክልሎች የዞሩት የአዲስ አበባ ዩኒቨርሲቲ የቲያትር ጥበባት ትምህርት ቤት መምህር ይሸቱ ስለስልጠናው ዓላማና
በስላሰሩት ባህል እንግዲህ የሚፈጠራል ለውጥ የሚል ርዕስ ሰጠሁት እና ስልጠና ሰጠሁት። ለእኔ ፐርሰናሊ ማምለው ነገር ምንድን ነው? ኪነ ጥበብ መጀመሪያ የሚያክመው የኪነ ጥበብ ባለሙያ በኋላ ነው ባህል ኦሪንቴሽን ግን ያስፈልገዋል። እኔ አሁን ያየሁት ነገር እንዳልኩሽ እንደ መነሽ እኔ ትልቅ መዳኛ እኔ ምን ብዬ ነማም ነው ኢትዮጵያ ውስጥ ችግር አለ። እንደዛ ምን ሆኖ ግን እኛ በሀገራችን ተስፋ እንቆርጥም። አዲስ ቀን ይመጣል፣ አዲስ ተስፋ ይመጣል። አዲሱን ተስፋ ደግሞ የሚያመጣው ባይዘ ፖለቲካ ብቻ ነው ብያላ ምን እኛ ሀገር ውስጥ ኪነ ጥበብ ነው። ምክንያቱም ኪነ ጥበብ ድንበር ስለሌለው፣ ኪነ ጥበብ ድንበርን መሻገር ስለሚችል፣ ኪነ ጥበብ ሰውን ወደ ሰብአዊነት ስለሚያሻግር እነዚህ ልጆች ካፓሲቲ ማድረግ ያስፈልጋል። ምክንያቱም ለምን መሰለሽ አይሽ አሁን ለምሳሌ አብሮ መኖር ሰላማዊ ኑሮ ማለት ምን ማለት ነው የሚለውን በራሳቸው ቋንቋ እንዲተረጉሙት በየክልሉ እየሄድን ልጆቹን ማብቃት መቻል
መምህር ተቃልሉ ከያንያን እንደዚህ አይነት ስልጋል በተለይም ሌሎች ላይ ከረምበ ችግሩን ከመሰረቱ ቅረፍ እንችላለን። ወጣቶች ይህን መሰል ስልጠና ማግኘታቸው የማህበረሰብ ችግሮቹን ከመቅረፍ በዘለለ ሰብአዊነት እንዲኖራቸውና እንደ ማህበረሰብም
የምትከታተሉት ከጋቢና ቪኦኤ የሚተላለፍላችሁን ፕሮግራም ኤደን ላጠናቀርሽው ዘገባ እናመሰግናለን። አሁን ደግሞ ወደ ተከታዩ ዘገባ እናልፋለን። የጋቢና ስፖርት ነው። ስፖርተኛ ይሰኛል ፕሮግራሙ።
እንግዲህ መቀሌ ላይ መቀመጫውን ያደረገ ኢትዮሳይ የተሰኘ ሀገር ገቡኞች ከነ ብስክሌታቸው መጥተው የኢትዮጵያን ታሪኮች እንዲህ ብሎም ወጣት የስፖርቱ ተሳታፊዎችን እንዲያግዙ የሚያደርግ ጥረት ተጀምሯል። የድርጅቱ የኢትዮጵያ እንቅስቃሴ ኃላፊ አቶ ሳናት ማጣታ ይደመጥ።
በቀጸዴ ላይ የኢትዮ ሳይክሊንግ ሆሊዴይስ ባልደረቦች ብስክሌቶቻቸውን ተሸክመው አራቋርጠው የሚመጡ እንግዶችን ይጠብቃሉ። ህዳር ላይ እንግዶቹ 300 ኪሎ ሜትር የሚላገትና ቁልቁለት በጋራ ይጋልባሉ።
ኤበረው እዚህ ትግራይ ውስጥ ነው እና ተጀምሮ የመጀመሪያ ቀን አዲግራት ያበቃል። ጎንደር ሲክስ ላይ ደግሞ ከሱም አብያዲ ደግሞ
አቶ ሜላብራ መጋቢት ላይ በይፋ የተቋቋመ ድርጅት ነው። የድርጅቱ ጠንሳሽ በብስክሌት ስፖርት ዓለም ትልቅ ስም ያለው ቱር ዴ ፍራንስን ጨምረው በተለያዩ ዓለም አቀፍ መድረኮች ኢትዮጵያን ወክሎ የተወዳደረው ጽጋቡ ገብረ ማርያም ነው። የእንግሊዝ የቀድሞ 10,000 ሜትር የኦሎምፒክ ሯጭና ታላቁ የኢትዮጵያ ሩጫን በመሰሉ ስፖርታዊ ክንውኖች በአመራርነት ያገለገለው ሪቻርድ ኒሮርካር ደግሞ የድርጅቱ የውጭ አገር አስተዳደር ወኪል ሆኖ ያገለግላል። አቶ ሳሙኤል እንደነገረን ዓላማው ከመላው ስፖርታዊዎች ኢትዮጵያ አዲስ እይታ መፍ ከዚህ እንቅስቃሴ የሚገኘው ገቢ 30% ደግሞ ታዳጊዎች የበሎታቸው የሚያዳብሩበትን መርሃ ግብር ለመደገፍ ይውላል ብለው ነው።
ከድሮ ጀምሮ የጥጋቡ የነበረ የራሱ ክለብ አቋቁሞ ክሌ ስረው ላቸው ወጣቶች ነጥሮ ራሱ አንድ ትልቅ ክለብ ለማቋቋም ነበረ። በአጋጣሚ ሆኖ ሪቻርድ ኖርካ በመሳው ሀሳብ ለምን አንጀምረውን ተባለ። የሳይክሊንግ ሆሊዴይስ ጥሩ መሸጥና ፕላስ ደግሞ ህጻናትን የብስክሌት ተሰጥኦ ያላቸው ህጻናትን ከስሩ እንደ ክለብ አቋቁሞ ለማስኬድ ነበር አላማው። አሁን ጨርሰን 6 ህጻናት መርጠን ጨርሰናል። ከነ ሙሉ ፋሲሊታቸው ማለት ነው። ምግባቸውንም ብስክሌት የሚያስፈልገ የብስክሌት ተቋች ሙሉ እና ሙሉ ካምፕ ተዘጋጅቶ አሁን ልንገባ በእኛ በኩል ያለው ዝግጅት ጨርሰናል።
አቶ ሳሙኤል አብርሃ ድርጅቱ አሁን በትግራይ ክልል ውስጥ ተጀምሮ የሚጠናቀቅ የጋራ ብስክሌት ገበያ አዘጋጀው ተጀማሪ ጥቅም አንጻር መሆኑን ጠቅሰው መላ ኢትዮጵያን የሚያካልል በርከት ያሉ ከመላው ዓለም የሚመጡ የብስክሌት ግልቢያ አፍቃሪያን የሚሳተፉበት መርሃ ግብር ለማዘጋጀት እንደሚጥር ነግረውናል።
እንደ ጀማሪ ያሰብነው እስከ 20 ሰው ነው። 20 ሰው እዚህ ኢቨንት ላይ ከተሳተፈ እንደ ጀማሪ ለኛ በቂ ነው እንላለን። ላይክ አትሊስት 20 ሰዎች መጥተው ማለት ለእኛ ትልቅ ፕሮሞት ያደርጋሉ ለኔክስት ለሚቀጥለው አመት ኢቨንት።
የብስክሌት ስፖርት ኢትዮጵያን በዓለም የስፖርት መድረኮች ከተሳተፉባቸው ቀደም ስፖርቶች አንዱ ነው። ኢትዮጵያ የመጀመሪያ የኦሎምፒክ ተሳትፎዋ በሆነው እንደ አውሮፓውያን አቆጣጠር በ1957 የአውስትራሊያ ሜልቦርን ኦሎምፒክ ላይ ካሳተፈቻቸው 12 ተሻከል አንዱ ገረመው ደምቦባ የተሰኙ ብስክሌተኛ እንደነበሩ አይዘነጋም።
ሀብታሙ ስዩምን ለዘገባው እናመሰግናለን። አሁን አድማጮች፣ የዘጋቢዎቻችን መስኮት ዘገባ የሚቀርብበት ሰዓት ላይ ነው ያለነው። ለዛሬ ወደ አዳማ ዘጋቢያችን ነው የምንሻገረው። ሀይለይ እርዳታ የሚውል 9000 ሜትሪክ ቶን ስንዴና ሩዝ አስቸኳይ የምግብ እርዳታ ሰጥታለች። እርዳታው በተለያዩ ምክንያቶች ከቀያቸው ለተፈናቀሉና በኤሊኖ የአየር ንብረት መቃወስ ምክንያት ድርቅ በተከሰተባቸው አካባቢዎች ለሚኖሩ የህብረተሰቡ ክፍሎች የሚውል ነው ተብሏል ብሎናል ዘጋቢያችን ሙክታር ጀማል በተከታዩ አጠር ያለ ዘገባ።
ቻይና የለገሰችው የ7408 ሜትሪክ ቶን ስንዴና 509 ሜትሪክ ቶን ሩዝ በኢትዮጵያ ለተከሰተው የሰብአዊ ቀውስ እርዳታ የሚውል እንደሆነ ተገልጿል። እርዳታው በገንዘብ ሲሰላ ከ206 ሚሊዮን ብር ወይም ከ7 ሚሊዮን የአሜሪካን ዶላር እንደሚያወጣም ተገምቷል። በኢትዮጵያ የቻይና አምባሳደር ታንጂን የምግብ እርዳታውን ለኢትዮጵያ ገንዘብ ሚኒስትር ዴኤታ አቶ አድማሱ ነበበና ለብሔራዊ አደጋ ስጋት ሥራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳ አስረክበዋል። አቶ ምትኩ እርዳታው በወሳኝ ጊዜ የደረሰ ነው ብለውታል።
ለምን ወቅታዊ የምንለው እንደምታውቁት ከሁለተኛው የአመቱ አጋማሽ በአብዛኛው አርሶ አደሩ በግብርና ስራ ላይ የሚሰማራበትና የእርዳታ አቅርቦት በሰፊው የሚፈለግበት ወቅት ስለሆነ ይሄ የእርዳታ አቅርቦቱ ሳይቆራረጥ አመቱን በሙሉ በተለየ ቁጥልክ እንዲሄድ የሚያስችል እርዳታ መሆኑ ለየት ያደርገዋል። ሶስተኛው በርዳታ ቅርቦት ረገድ ኢትዮጵያ መንግስት ነው እንግዲህ በአብዛኛው ግንባር ቀደም ኃላፊነት በመውሰድ ከሀገር ውስጥ ገበያዎች እየገዛ እንደዚሁም ከውጭ ሀገርም እየገዛ እያቀረበ የሚገኘው። ስለዚህ ዛሬ የተሰጠው የቻይና መንግስት ድጋፍ ኢትዮጵያ መንግስት እያደረገ ያለውን የእርዳታ አቅርቦት ስራ በበለጠ እንዲጠናከር የሚያደርግና ለዜጎቻችን በታቀደው መሰረት በሚፈለገው መጠንና ወቅት እንዲደርስ ለማድረግ ትልቅ አስተዋጽኦ አለው።
ቻይና ከኢትዮጵያ ጋር አብሮ ለመስራት ቁርጠኛ ናት ያሉት በኢትዮጵያ የቻይና አምባሳደር ታን ጂያን ሀገራቸው በሮች ጣየማን እርምጃዊ መሆኑን ተናግረዋል። አምባሳደር ታን ጂያን በማከልም ስለ ኢትዮጵያ ብሩህ ተስፋ ይታየኛል ብለዋል።
And I believe you have a bright future. So I'm quite optimistic for the bright future of this great country, Ethiopia.
ብሩህ ተስፋ እንደሚኖረን ተማመናለሁ። ስለዚህ ታላቅ ሀገር ኢትዮጵያ መጻይ ዕድል ቀና እምነት አለኝ። እንዲሁም ስለ ኢትዮጵያና የቻይና መልካም ትብብር። ሁላችንም ታዳጊ ሀገሮች ነን። ሁሌ ታዳጊ መባል እናፍርበታለን። በጣም እርግጠኛ ነኝ በመተባበር በቅርብ አድገን የህዝቦቻችንን ኑሮ እናሻሽላለን። ኢትዮጵያ ከቻይና ጋር ያላት ግንኙነት ጠንካራ መሆኑን ያስታወሱት ኮሚሽነር ምትኩ ካሳ ኢትዮጵያ በሀገር ውስጥ የሚደረገውን እርዳታ ከ50% በላይ በራሷ እየሸፈነች ትገኛለችም ብለዋል። ኮሚሽነር ምትኩ በማከልም የቻይና ሰብአዊ እርዳታ የሚውለው በግጭት ምክንያት ከመኖሪያቸው ለተፈናቀሉ ወገኖች እና በድርቅ ለተጎዱ የሚደርስ መሆኑንም ተናግረዋል።
ስለዚህ ዛሬ ንክክል ያደረግነው እርዳታ የ2019 እንደ አውሮፓ አቆጣጠር ለሰብአዊ ድጋፍ ይፋ ያደረግነው ቁጥር አለ 8.3 በሱ መሰረት ድጋፍ የተደረገ ነው። የድጋፍ በ2019 እንደ አውሮፓ አቆጣጠር በወጣ የሰብአዊ ድጋፍ ስነላለ ተመለከተው በመላ ሀገራችን ለሚገኙ በድርቅ አደጋ በጎርፍና እንደዚህ በመፈናቀል ጉዳት ለደረሰባቸው ዜጎቻችን የሰብአዊ ድጋፍ እርዳታ አካል ተደርጎ የሚቀርብ ነው።
የእርዳታው ስምምነት በኢትዮጵያ ገንዘብ ሚኒስትር ዴኤታ አቶ አድማሱ ነበና በኢትዮጵያ የቻይና አምባሳደር ታን ጂያን መካከል ነው የተፈረመው። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ለዘገባው እናመሰግናለን። አድማጮች፣ አሁን የምናልፈው ከዛሬ 2 ዓመት ተኩል በፊት በዚህ በጋቢና ቪኦኤ ፕሮግራም በስፋት ወደ አስደመጥናችሁ አንድ ፕሮግራም ነው የምናልፈው። ለማስታወሻ አጠር አድርገን ያንን ፕሮግራም እናሰማችሁና ዛሬ ምን ሆነ የሚለውን ባጭሩ እንነግራችኋለን። ገሊላ ሰለሞን የተባለች አንድ ተማሪ ሆቴል ምግቦች ታግዝ ወደ ትምህርት ቤት ተናቀቀ ወቅት ያሰማናችሁ ታሪክ ነበር።
እናቴንም አባቴንም አላውቃትም። ማዘር እኔን ወልዳኝ ነው ሞቤት ሮላለች ማለት ነው።
እዚህ አባትሽ ማን እንደሆነ አታውቂም?
ሞቷል። እሱም 3 ዓመት የሆነ ነው የሞተው እና ሁለቱንም አላውቃቸውም።
እና ማን አሳደገሽ?
ሰዎች ጎረቤቶች ነበሩ፣ ይረዱ ነበር። ከአንድ ቤት ዘልቁ ነበር። ያው ከልጅነቴ ጀምሮ የሰው ቤት መጥረግ መላላት ልጸያት ነው።
እና አሁን የት ነው ያለሽው?
አሁን ወደ ጓደኛ ያለች አንድ አብራኝ የተማረች ማለት ነው ከስምንት ያክፍል የእሷ ቤተሰቦች ጋር ነው የምኖረው። ግን ያው በዚህ ላይ ብዙ ጭንቀት አለብኝ። ጭንቀቶችን ለማንም ስለማላቀብ ስለሚያመኙን ትንሽ ግራ ይገባኛል። ለዛ
ምንድን ነው ጭንቀትሽ?
እኔ በህይወት የሚጨነቀው ለትምህርቴና ለወደፊት ለመሆነው ነገር ነው እንጂ ለጊዜያዊ ነገር ብዙ ትኩረት አልሰጠ።
ምንድን ነው በትምህርትሽ የሚያስጨንቅሽ? ምንድን ነው?
አሁን ባለፈው አመት ነበር ማትሪክ መሰልኩት ማለት ነው።
10ኛ ክፍል?
እሺ። በጣም በችግር ነበር የተማርኩት ከ1-10 ማለት ነው። እውነቴን ነው የምልሽ፣ ቁርሴን ብበላ ምሳዬን አልበላም። እንደዛ እየታመምኩ ሆስፒታል እየገባሁ 3 ቀን ሁላ ምግብ ሳልበላ በ4ኛው በልቼ የሆነ እንቁላል የሚመስል ነገር ሁላ እያስመለሰኝ ነበር ሁላ በጣም ያመኛል። ሲል አሁን ድረስ ጨጓራ በሽተኛ ነኝ ታውቂያለሽ። እና ብቻ ይደብራል ነገሮች እንዳለ ማለት ነው።
እሺ፣ እንደሱ ሆነች ትምህርትሽን እየተማርሽ ነው?
አዎ፣ እንደዛ ሆኜ እየተማርኩ ነው። ብዙ ደግሞ አሁን የምጠለልበት ቤት ማለት ነው፣ እኔ ከምማርበት ኮሌጁ የደርሶ መልስ በታክሲ ነው የምትሄጂው። እውነቴን ነው የምልሽ፣ እኔ ማንም የታክሲ አይሰጠኝም። ተስፋ ነው የሚሰጠኝ። ተስፋ የታክሲ ከሰጠኝ 10 ሰዓት ነው የምንማረው ቀኑ ሙሉ ማለት ነው። ምግብ ስለማላገኝ እዛው ትምህርት ቤት ጓሮ ግቢ ውስጥ ቁጭ ብዬ ውዬ ላይብራሪ ውስጥ ቁጭ ብዬ ነው እንደገና 8 ሰዓት ሲሆን የምገባው። ልክ 9 ሰዓት እና ሰዓት ለቀቅ ሄጄ ቤት ካለ እበላለሁ፣ ከሌለ ካልሰጡኝ ዝም ብዬ ትኛል። እንደዛ ነው የምማረው። ሀንዳውቶች አሉ ኮፒ ነው የሚያደርግልኝ ሰው ይቸግረኛል። አሁን ደግሞ የባስ ብሎ አሁን የመጀመሪያው ሴሚስተር ውጤት ተለጥፏል። ግን በቃ አላ ትምህርት ቤቱን ትንሽ አስቸገረኝ። ስኮላር ነበረ ስኮላሩን ዳይሬክተሩ ሊቀበለው አልቻለም።
ለምን?
ትንሽ የበፊቱ ሄዳችን ማለት ነው እንትና ተቀይሯል እና አሁን ደግሞ ይህን አሁን የገባው ሰውዬ በዚህ አመት ምንም አይነት ስኮላር አንሰጥም አለ። ገና የሚቀጥለው አመት ወረቀት ምናምን ታይቶ ተቀበሌ ምናምን አለ። ብቻ ያው ሶሲ እስከሚፈተን ድረስ ይህ ምናምን ይከብዳል። ተገል እስከምገምታቸው በላይ ነው። ደግሞ በዚህ ላይ ማንም አጠገብ የለም። በጣም ተስፋ ቆርጣለሁ። ወንድማለኝ ግን ወንድሜ ታላቂ ነው። እሱም በመከራና በችግር ነው እዛ ጎንደር ካምፓስ የሚማሩ። በቃ ማንም ምንም የሚለኝ የለም። ታገልሽ እኔ ቢያንስ እንኳን ቢቸግረኝ ብታመምም ተስፋ ጋር የምመጣው ብዙ ጊዜ ብቻዬን መሆን ነው የምመርጠው። ምክንያቱም ማንም የኔን ችግር የሚረዳኝ የለም። ትምህርት ቤት ሁሉም የራሳቸው ነገር አላቸው። ኢንተርኔት ላይም አሳይመንት ሲሰጠን መስራት አልችልም። ምንም ነገር የለኝም፣ ስልክም የለኝም። እንደገና ኮፒ አርጉ ይባላል። ያንንም አንዳውቶቹ ማምጣት አልችልም። ግን ውጤት ላይ ቢና ቢኤሲ ነው ማመጣው። ግን በቃ ምንም ማድረግ አልችልም። በአቅሜ በላዩ ነው። በዚህ ሰዓት ምንም ተስፋ የለኝም። እግዚአብሔርም ተስፋ እያደረኩ ነው የምኖር። ቅርታ ትንሽ ውስጤ ስለሚመጋ ነው። ታውቂያለሽ ብዙ ነገሮችን ስላሳለፍኩ ነው እንዲህ ብዬ ብነግርሽ ማለት ነው። የጀጎል የሚባል ቦታ አለ። እዛ ገብቼ 7ኛ ክፍል ለመማር እዛ ሰው ቤት ለመጥረግ ነው ብዬ ገብቼ አንዷ ሴትዮ ሰዎቹ አይፈልጉሽም ብላ እውነቴን ነው የሚልሽ ነው ያባረረችኝ ማታ 4 ሰዓት ላይ።
ይህንን ፕሮግራም ካዳመጣችሁ በኋላ በጣም እጅግ በጣም ብዙ አድማጮቻችን እሷንና ሌሎቹን ልጆች ለመርዳት ርብርብ አድርጋችሁ ነበር። ከ300,000 ብር በላይ ወደ ሀረር ልካችሁ ነበረ። ዛሬ ገሊላ ሰለሞን ባደረሰችን መልእክት ትምህርቴን አጠናቀቅ ያለሁኝ የብቃት ማረጋገጫ ተፈትኜም አልፍ ያለሁ ብላናለች። እንግዲህ አድማጮች ለዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ኤደን ገረመው ነበርን። ያዘጋጀልን ደግሞ ፕሮግራማችንን ሞክቤል ያሜሮ ነው።
ደህና ደሩ።
Un radio sagale americati. Radio sagale america utata kabega jumaatat galgale ke saasa lama walakka jal kabega saasa ditti metr bandi kuda sagali vidde mission rat washington dc ra kadabarsu saganta fan romo.